ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን እንገልጻለን።
ክቡራንና ክቡራት አድማጮቻችን እንደተለመደው በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የቅዳሜ የሚያዝያ 22 2010 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ አት ፖንቲፊክስ በተሰኘውና ከ42 ሚሊዮን በላይ ተከታዮች ባሉት የትዊተር ገጻቸው ላይ በዛሬው ቀን ባስተላለፉት መልእክት እንደገለጹት ጌታ ኢየሱስ ለኛ ፍቅር የሚሰጠን እርሱ እንደወደደን እኛም እግዚአብሔርንና ባልንጀሮቻችንን እንድንወድ ነው ማለታቸው ተገልጿል። በዛሬው ለስርጭታችን ትኩረት ሰጥተን ወደ እናንተ አድማጮቻችን የምናቀርበው ዝግጅት የሚሆነው ዘወትር ቅዳሜ እንደምናደርገው በሳምንቱ ውስጥ በቫቲካን የተካሄዱትን በተለይም ደግሞ ርዕሰ ሊቃነ ጳጳሳት ፍራንቼስኮን የተመለከቱ ዜናዎችን እንደሚከተለው አሰናድተናል። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። በሚያዝያ 16 2010 ዓ.ም ርዕሰ ሊቃነ ጳጳሳት ፍራንቼስኮ የማህበራዊ ሳይንስ ምሁር ከሆነው ፈረንሳዊው ዶሚኒክ ዋልተን ጋር በተደጋጋሚ አድርገውት የነበረው ቃለ ምልልስ በመጽሐፍ መልክ ታትሞ ለንባብ መብቃቱን መዘገባችን ይታወሳል። ርዕሰ ሊቃነ ጳጳሳት ፍራንቼስኮ የማህበራዊ ሳይንስ ምሁርና የማህበራዊ መገናኛ ብዙሃን ጽንሰ ሐሳብ አፍላቂ ከሆነው ፈረንሳዊው ዶሚኒክ ዋልተር ጋር ለአንድ ዓመት ያህል በተደጋጋሚ መገናኘታቸውና በተለያዩ ማህበራዊ ጉዳዮች ስለ ሰላም፣ ስለ ፖለቲካ፣ ስለ ዓለም አቀፋዊ ጥምረት ወይም ግሎባላይዜሽን፣ ስለ ሃይማኖት አክራሪነት፣ ስለ ማህበራዊ ፍትሃዊነት፣ በዘመናችን ገንዘብ ጌታ ስለ መሆኑ፣ ማንኛውም ኢኮኖሚ የሰው ልጆችን ማዕከል ያደረገ መሆን እንደሚገባው፣ ስለ ስደተኞች፣ ስለ አውሮፓ፣ በክርስቲያኖችና በሌሎች የሃይማኖት ተቋማት መካከል ሊደረግ ስለሚገባው ውይይት፣ እነዚህን የመሳሰሉ ሐሳቦችን አንስተው መወያየታቸው የተገለጸ ሲሆን ይህ ባለፈው ሰኞ ለንባብ በይፋ የቀረበው መጽሐፍ እነዚህን ሐሳቦች አቅፎ መያዙን መግለጻችን ይታወሳል። ይህ መጽሐፍ በቅዱስ ወንጌል ስለሚገኝ ደስታ በአጽንኦት የሚገልጽ እንደሆነ የመጽሐፉ ደራሲ መግለጻቸው የታወቀ ሲሆን በተጨማሪም በአሁኑ ወቅት በዓለማችን እየታየ ያለውን ጦርነትን የማፋፋም ፍላጎት በከፍተኛ ደረጃ የሚተች መጽሐፍ እንደሆነ ተገልጿል። ከርዕሰ ሊቃነ ጳጳሳት ፍራንቼስኮ ጋር በያንዳንዱ ግንኙነት ከአንድ ሰዓት በላይ ውይይት ማድረጋቸውን የማህበራዊ ሳይንስ ምሁርና የማህበራዊ የመገናኛ ዘዴዎች ጽንሰ ሐሳብ አፍላቂ የሆኑት ዶሚኒክ ዋልተን የገለጹ ሲሆን በግንኙነቱ ወቅት የነበሩትን ውይይቶች ያካተተና 250 ገጾች ያለው ፖለቲካና ማህበረሰብ በሚል አርዕስት እንደ ጎርጎሮሳውያኑ የቀን አቆጣጠር በ2017 ዓ ም በፈረንሳይኛ ቋንቋ መጽሐፍ ማሳተማቸውን ይህ መጽሐፍ በጣሊያንኛ ቋንቋ ተተርጉሞ እግዚአብሔር ገጣሚ ነው በሚል አርዕስት ለንባብ መብቃቱን መዘገባችንም ይታወሳል። እግዚአብሔር ገጣሚ ነው የሚለውን አርዕስት ለጣሊያንኛ ትርጉም እንዲሆን የመረጡበትን ምክንያት ያብራሩት የመጽሐፉ ጻፊ ዶሚኒክ ዋልተን እንደገለጹት ግጥም ስሜትን የሚነካ ሚስጥራዊ የሆነ ነገርና ጠለቅ ብሎ በመግባት ውስጥ ያሉ ነገሮችን ለመመርመር መንገድ የሚከፍት በመሆኑ የተነሳ እንደሆነ የገለጹ ሲሆን በዚህም ረገድ ርዕሰ ሊቃነ ጳጳሳት ፍራንቼስኮ ፍጹም ምናባዊና ህልም የሚመስሉ ነገሮችን ተጨባጭ በሆነ መልኩ መግለጽ እንደሚቻል ታላቅ የሆነ እምነት ስላላቸው መሆኑን ዶሚኒክ ዋልተን ጨምረው ገልጸዋል። ርዕሰ ሊቃነ ጳጳሳት ፍራንቼስኮ ቤተ ክርስቲያንን በተመለከተ ያላቸውን አመለካከት ቤተ ክርስቲያን ነጻና ደስተኛ እንድትሆን ምኞታቸው እንደሆነ የገለጹት ዶሚኒክ ዋልተን በተለይም ደግሞ ቤተ ክርስቲያን በሐዘን ስሜት የተሞላች ሳትሆን ነገር ግን በደስታ የተሞላች ስፍራ ልትሆን ይገባል የሚል አቋም እንዳላቸው መዘገባችን ይታወሳል። ደስ ይበላችሁ ሐሴትም አድርጉ በሚል አርዕስት ርዕሰ ሊቃነ ጳጳሳት ፍራንቼስኮ በሚያዝያ 1/2010 ዓ.ም ለንባብ ያበቁት ሦስተኛው ቃለ ምዕዳናቸውን በአምስት ምዕራፎችና በ177 አንቀጾች የተዋቀረ እንደሆነ ቀደም ሲል መግለጻችን ይታወሳል። ቀደም ባሉ ጊዜያት እንደገለጽነው የመጀመሪያው ምዕራፍ ለቅድስና የቀረበ ጥሪ በሚል አርዕስት የቀረበ እንደነበረ ቀደም ባሉ ዝግጅቶቻችን መግለጻችን የሚታወስ ሲሆን ቀደም ባሉ ጊዜያት ባስተላለፍነው ዝግጅታችን ለቅድስና የቀረበ ጥሪ በሚለው የምዕራፍ 1 አርዕስት ስር የሚያበረታቱንና አብረውን የሚጓዙ ቅዱሳን አብረውን አሉ። ቅዱሳን ለኛ ቅርቦች ናቸው። እግዚአብሔር ሁሉንም ይጠራል። ቅድስና ለሁሉም ሰው የቀረበ ጥሪ ነው። የኛ ተልእኮ በክርስቶስ ውስጥ መሆን ይገባዋል። ለቅድስና የሚያበቁን ተግባራት ቅድስና ሕያውና ሰባዊ መሆኑን ይጠይቃል የሚሉ ንዑስ አርዕስቶች የሚገኙበትና ከአንቀጽ 3 እስከ አንቀጽ 34 ያሉትን አቅፎ የያዘ መሆኑን ቀደም ሲል መዘገባችን ይታወሳል። ይህ ምዕራፍ 1 ጠቅለል ባለ ሁኔታ ቅድስና እኔ ቅዱስ እንደሆንኩኝ እናንተም ቅዱሳን ሁኑ በማለት እግዚአብሔር ለሁላችን ያቀረበልን ጥሪ መሆኑን በመግለጽ ቅድስና ለተወሰኑ ሰዎች ብቻ የቀረበ ጥሪ ሳይሆን ሁሉንም የሰው ልጆችን ያካተተ ጥሪ እንደሆነ የሚገልጽ ምዕራፍ እንደሆነ ቀደም ባሉ ዝግጅቶቻችን መዘገባችን ይታወሳል። ስለዚህ ስለ ቅድስና ስናስብ ቅድስና ከኛ በጣም ርቆ የሚገኝ ነገር አድርገን ለገዳማውያን ለቄሳውስትና ለመሳሰሉ ብርቱና መንፈሳዊ ለሆኑ ምርጥ ሰዎች ብቻ የተሰጠ ወይም የተተወ አድርገን መቁጠር እንደሌለብን የሚመክር ምዕራፍ ሲሆን በአጠቃላይ ቅድስና ሁላችንንም የሚመለከትና በየቀኑ በመናደርጋቸው ትናንሽ በጎ ተግባራት የሚገለጽ መሆኑን በስፋት የሚያትት ምዕራፍ እንደሆነ ቀደም ባሉ ስርጭቶቻችን መዘገባችንም ይታወሳል። በዚህ ባለንበት በመገባደድ ላይ በሚገኘው ሳምንት ውስጥ ይህንን ደስ ይበላችሁ ሐሴትም አድርጉ በሚል አርዕስት የተጻፈውን የቅዱስነታቸውን ሐዋርያዊ ቃለ ምዕዳን ምዕራፍ 2 እና 3 በስፋት መመልከታችን የሚታወስ ሲሆን በምዕራፍ 2 ስር ሁለቱ ቀንደኛ ረቂቅ የቅድስና ጠላቶች በሚል አርዕስት የቀረበውን በሰፊው መዘገባችን ይታወሳል። በዚሁ ምዕራፍ ስር በአንቀጽ 37 ላይ እንደተጠቀሰው ዕውቀት ያለ እግዚአብሔርና ያለ አካል የሚል አርዕስት የሚገኝ ሲሆን በዚህም አንቀጽ 37 ላይ ምስጋና ለእግዚአብሔር ይድረሰውና በቤተ ክርስቲያን ታሪክ ውስጥ ሁሌም የአንድ ሰው ፍጹምነት የሚለካው ባለው መረጃና ዕውቀት ላይ ተመስርቶ ሳይሆን ነገር ግን በሚያሳየው ጥልቅ ፍቅር ላይ ተመስርቶ እንደሆነ በመግለጽ በዚህ መሰረት ይህ ደስ ይበላችሁ ሐሴትም አድርጉ በሚል አርዕስት ርዕሰ ሊቃነ ጳጳሳት ፍራንቺስኮ በሚያዝያ 1 2010 ዓ.ም ለንባብ ያበቁት ሐዋርያዊ ቃለ ምዕዳን እነዚህ ቀደም ሲል የተገለጹትን ርዕዮተ ዓለማዊ አስተሳሰቦችን በከፍተኛ ሁኔታ በመቃወም የሰው ልጆች ያላቸው ዕውቀት ውስን እንደሆነ፣ የሰው ልጆች መዳን የሚችሉት በዕውቀታቸውና በግል ችሎታዎቻቸው ላይ ተመስርተው ሳይሆን በእግዚአብሔር መለኮታዊ ፍቅርና ምሕረት ላይ ተመስርቶ ብቻ መሆኑን በማብራራት እነዚህ ቀደም ሲል ያስደመጥናቸው አስተሳሰቦች በከፍተኛ ሁኔታ በመኮነን ሰዎችን የሚያሳስቱ እንደሆነ በመግለጽ ሁለቱ ረቂቅ የቅድስና ጠላቶች በማለት መፈረጃቸውን መዘገባችን ይታወሳል። የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል አርዕስት ዘወትር ማክሰኞ ወደ እናንተ አድማጮቻችን የምናደርሰው አንድ ልዩ ዝግጅት እንዳለ ይታወቃል። በዚሁ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በተሰኘው ሳምንታዊ ዝግጅታችን ለካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ መሠረት የጣሉ የቤተ ክርስቲያን ቀኖናዎችን፣ ማኅበራዊ አስተምሮዎችን እንዲሁም ይህ የቤተ ክርስቲያኗ ማኅበራዊ አስተምሮን በተመለከተ በተለያዩ ጊዜያት የቤተ ክርስቲያን አባቶች የጻፏቸውን ሐዋርያዊ መልእክቶችንና ሐዋርያዊ ቃለ ምዕዳኖችን በመዳሰስ ነባራዊ የሆነውን የዓለማችንን የቤተ ክርስቲያናችንንና የሀገራችንን ሁኔታ በዳሰሰና ከግምት ባስገባ መልኩ ወደ እናንተ ዘወትር ማክሰኞ እያቀረብን እንደምንገኝ ይታወሳል። በዚህም መሰረት ባለፈው ማክሰኞ ዕለት ባስተላለፍነው ዝግጅት ላይ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ አራት ዋና ዋና መርሆችን መሰረት በማድረግ የቤተ ክርስቲያኗን አስተምሮ ማኅበራዊ ይዘት እንዲኖረው በማድረግ እንደሚጀምር መግለጻችን ይታወሳል። የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ መሰረታዊ መርሆች የሚባሉት ውስጥ በቀዳሚነት የሚጠቀሰው የሰው ልጅ ሰብአዊ ክብር የሚለው ሲሆን የጋራ ወይም ፍትሃዊ ተጠቃሚነት፣ ህብረትና መደጋገፍ፣ ይህም ማለት በኢኮኖሚና ከኢኮኖሚ ጋር ተያያዥነት ባላቸው ነገሮች መደጓጎም የሚሉት ናቸው። ባለፈው ማክሰኞ ባስተላለፍነው ዝግጅት ላይ የሰው ልጅ የሰብአዊ ክብር በሚል አርዕስት አንድ አስተምሮ ማቅረባችን የሚታወስ ሲሆን የሰው ልጅ ስብዕና ክብር እንዲጎናጸፍ ካደረጋቸው ነገሮች መካከል አንዱና ዋነኛው የሰው ልጆች ሁሉ መለኮታዊ ባህሪ አላቸው ከሚለው አስተሳሰብ የመነጨ መሆኑን ቀደም ሲል መዘገባችን ይታወሳል። የሰው ልጆች ሁሉ እግዚአብሔር ለእያንዳንዳቸው የሰጠውን ያንን ክብር የመጠበቅ፣ የማስተዋወቅ፣ የማራመድ ሞራላዊ ግዴታ እንዳለባቸው ይታወቃል። በዚህም የተነሳ በየለቱ በስራ ቦታዎቻችን ውስጥ ይሁን በማንኛውም ማህበራዊ ስፍራዎች ውስጥ የሰው ልጆችን ሰባዊ ክብር የሚነኩ ነገሮችን በማስወገድ በመትኩም የሰው ልጆችን ሰባዊ መብት ተከብሮ እንዲቀጥል የበኩላችንን አስተዋጽኦ ማድረግ ይገባል በማለት መዘገባችንም ይታወሳል። ቤተክርስቲያን እያንዳንዱን ወንድና ሴት የእግዚአብሔር ራሱ ሕያው ምስል አድርጋ ትመለከታለች። ይህ ሕያው ምስል ሁልጊዜም አዲስ በሆነ ጥልቅና ሙሉ በሆነ መልኩ በክርስቶስ ምስጢራዊ እይታ በእግዚአብሔር ፍጹም በሆነ ምስል እግዚአብሔር ራሱ በመገለጽ በአንድ ወንድና በአንድ ሴት ሰባዊ ክብር ላይ ሊገለጽ ይገባዋል። በማንኛውም አይነት ማህበራዊ ኑሮ ውስጥ ዋነኛው ትኩረት ሊሰጠው የሚገባው የሰው ልጆች ብቻ ሊሆኑ እንደሚገባው ቀደም ሲል መዘገባችን የሚታወስ ሲሆን ቤተክርስቲያን ባገኘችው አጋጣሚ ሁሉ በማንኛውም ማህበራዊ ህይወት ውስጥ ዋነኛውን ገጸ ባህሪ ሊጫወት የሚገባው የሰው ልጅ እንደሆነ ታስተምራለች። ግንዛቤ እንዲፈጠር የበኩሏን ጥረት እንደምታደርግ መዘገባችን ይታወሳል። የካቶሊክ ቤተክርስቲያን በታሪክ ሂደት ውስጥ ያደረገችው የማህበራዊ አስተምሮ የሰው ልጆችን ማዕከል ባደረገ መልኩ እንደነበረ የሚታወቅ ሲሆን የሰው ልጅ በእግዚአብሔር መልክና አምሳል የተፈጠሩ በመሆናቸው የተነሳ ይህንን የእግዚአብሔር ገጽታ በሚያጎድፍ መልኩ በሰው ልጆች ላይ የሚፈጸሙ ማንኛውንም አይነት ኢሰባዊ የመብት ጥሰት ታወግዛለች። ይህም የጭቆና ቀንበር ይወገድ ዘንድ ድምጿን ለዓለም እንደምታሰማ መግለጻችን ይታወሳል። ርዕሰ ሊቃነ ጳጳሳት ፍራንቺስኮ ዘወትር ረቡዕ በቫቲካን በሚገኘው የጳውሎስ ስድስተኛ የስብሰባ አዳራሽ ወይም ደግሞ እንደያስፈልጋነቱና እንዳየሩ ሁኔታ በቅዱስ ጴጥሮስ አደባባይ ለሚሰበሰቡ ምእመናንና ያገር ጎብኚዎች በተለያዩ አርስቶች ላይ ተመርኩዘው የትምህርተ ክርስቶስ አስተምሮ እንደሚያደርጉ ይታወቃል። የዚህ መርሃ ግብር አንዱ አካል በሆነው በሚያዝያ 3 2010 ዓ.ም ምረት ረፋዱ ላይ በሚስጥረ ጥምቀት ዙሪያ ላይ ባተኮረው የክፍል 1 የትምህርተ ክርስቶስ አስተምሮ ሚስጥረ ጥምቀት የክርስትና ሕይወት መሰረት ነው ማለታቸውን መግለጻችን ይታወሳል። ባለፈው ሳምንት ማለትም በሚያዝያ 10 2010 ዓ.ም ምረት በሚስጥረ ጥምቀት ዙሪያ ላይ ባደረጉት የክፍል 2 አስተምሮ ሚስጥረ ጥምቀት የክርስትና እምነት ምልክት ነው ማለታቸውን መዘገባችን የሚታወስ ሲሆን በሚያዝያ 18 2010 ዓ.ም ምረት አሁንም በሚስጥረ ጥምቀት ዙሪያ ላይ ባደረጉት ክፍል 3 የትምህርተ ክርስቶስ አስተምሮ ሚስጥረ ጥምቀት ክፉ መንፈስን የማሸነፊያ መሳሪያ ነው ማለታቸውን መግለጻችን ይታወሳል። ደስ ይበላችሁ ሐሴትም አድርጉ በሚል አርዕስት ርዕሰ ሊቃነ ጳጳሳት ፍራንቺስኮ በሚያዝያ 1 2010 ዓ.ም ምረት ለንባብ ያበቁት ሦስተኛው ቃለ ምዕዳናቸው በአምስት ምዕራፎችና በ177 አንቀጾች የተዋቀረ እንደሆነ መግለጻችን የሚታወቅ ሲሆን ይህንን ሐዋርያዊ ቃለ ምዕዳን በተከታታይ ወደናንተ እያቀረብን እንደምንገኝ ይታወሳል። በዚህ መሰረት ባለፈው ሐሙስ ዕለት ባስተላለፍነው ዝግጅታችን በምዕራፍ 3 ላይ በጌታ ብርሃን በሚል አርዕስት የሰፈረውን በሰፊው መግለጻችን የሚታወቅ ሲሆን ይህ ምዕራፍ ለየት ባለ ሁኔታ ትኩረት የሰጠውና ማዕከል ያደረገው ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል በምዕራፍ 5 ላይ የተጠቀሰው ኢየሱስ በተራራ ላይ ሆኖ ያስተማረው ትምህርት እውነተኛ ደስታ በሚል አርዕስት የሰፈረው ላይ ትኩረቱን ያደረገ መሆኑን መግለጻችን ይታወሳል። ቅድስና የሚያስገኝ ስብዕና ምን እንደሆነ የሚናገሩ በርካታ ንድፈ ሐሳቦች የተለያዩ ማብራሪያዎችና ልዩነቶች ሊኖሩት ይችላሉ። ነገር ግን ኢየሱስ ከተናገራቸው ቃላትና ካስተማራቸው እውነታዎችና ካሳያቸው መንገዶች የበለጠ ግልጽ የሆነ የቅድስና መንገድ እና ዕውቀት እንደማይኖር በግልጽ የሚያትት እንደሆነም መግለጻችን ይታወሳል። ኢየሱስ በመንፈስ ራሳቸውን ዝቅ የሚያደርጉ መንግሥተ ሰማያት የነርሱ ስለሆነች ደስ ይበላቸው በማለት ቅድስና የሚገኘው ትሑት በሆነ ልብ ብቻ እንደሆነ የሚገልጽ ምዕራፍ ሲሆን በማቴዎስ ወንጌል በምዕራፍ 5 ላይ የተጠቀሰው የተራራው ላይ ስብከት የክርስቲያኖች ልዩ የመታወቂያ ወረቀታቸው እንደሆነ በሰፊው እንደሚገልጽ መዘገባችንም ይታወሳል። አንድ ሰው ጥሩ ክርስቲያን ለመሆን ምን ማድረግ አለበት ብሎ ሊጠይቅ ይችል ይሆናል። መልሱም በጣም ቀላልና ግልጽ ነው። በማቴዎስ ወንጌል በምዕራፍ 5 ከቁጥር 3 እስከ 12 ላይ የተጠቀሰውን የተራራው ላይ ስብከት የሚለውን አስተምሮ እያንዳንዱ ሰው እግዚአብሔር በሰጠው ጸጋ በመታገስ ተግባራዊ በሚያደርግበት ወቅት ሁሉ ጥሩ ክርስቲያን ለመሆን እንደሚችል የሚገልጹ አንቀጾች በስፋት ይገኙበታል። ደስተኛ ወይም የተባረከ የሚሉት ቃላት ቅዱስ ከሚለው ቃል ጋር ተመሳሳይ እንደሆኑም ይገልጻል። ራሳቸውን አሳልፎ በመስጠት ለእግዚአብሔርና ለቃሉ ታማኝ የሆኑ ሰዎች ሁሉ እውነተኛ ደስታን ያገኛሉ በማለት የእውነተኛ ደስታ ምንጭ መልካም ተግባር ማከናወንና ለእግዚአብሔር ቃል ታማኝ መሆን እንደሚጠይቅ በስፋት የሚያትት ክፍል እንደሚገኝበት ሐሙስ ዕለት መዘገባችን ይታወሳል። ርዕሰ ሊቃነ ጳጳሳት ፍራንቺስኮ አት ፖንቲፊክስ በተሰኘውና ከ42 ሚሊየን በላይ ተከታዮች ያሉት የትዊተር ገጻቸው ላይ በየዕለቱ መልእክቶችን በተከታታይ እንደሚያስተላልፉ መግለጻችንም ይታወሳል። በዚህም መሠረት ባለፈው ሰኞ በሚያዝያ 15 2010 ዓ.ም በትዊተር ባስተላለፉት መልእክት እንደገለጹት የእግዚአብሔር ቃል የወደፊቱን ጊዜ የምንመለከትበት ብርሃን ነው። ይህ ብርሃን ወቅታዊ የሆኑ ምልክቶችን እንድንረዳ ያደርገናል ማለታቸውን መዘገባችን ይታወሳል። ባለፈው ማክሰኞ በሚያዝያ 16 2010 ዓ.ም በትዊተር ባስተላለፉት መልእክታቸው እንደገለጹት ሕይወታችን ሙሉ ትርጉም ሊኖራት የሚችለው ሕይወታችንን ለሌሎች በስጦታ መልክ ስናቀርብ ብቻ ነው። ለራሳችን ብቻ የምንኖር ከሆነን ሕይወታችን ትርጉም የለሽ ይሆናል ማለታቸውን መግለጻችንም ይታወሳል። ርዕሰ ሊቃነ ጳጳሳት ፍራንቺስኮ ባለፈው ረቡዕ ዕለት በሚያዝያ 17 2010 ዓ.ም በትዊተር ባስተላለፉት መልእክት እንደገለጹት እውነተኛ ክርስቲያን ያለምንም ፍርሃት ለሌሎች ራሱን የሚከፍት የመኖሪያ ቤቱን ከሌሎች ጋር የሚጋራና የትብብር ሁኔታዎችን የሚያመቻች መሆን ይኖርበታል ማለታቸውን መግለጻችንም ይታወሳል። ርዕሰ ሊቃነ ጳጳሳት ፍራንቺስኮ ባለፈው ሐሙስ በሚያዝያ 18 2010 ዓ.ም በትዊተር ባስተላለፉት መልእክት እንደገለጹት እውነተኛ ደስታን ሊሰጠን የሚችለው እግዚአብሔር ብቻ ነው። እውነተኛ ደስታን በሀብት በስልጣንና በቅንጦት ሕይወት ውስጥ እውነተኛ ደስታን የምንፈልግ ከሆነን ጊዜያችንን እያባከንን እንገኛለን ማለታቸውን መዘገባችንም ይታወሳል። ርዕሰ ሊቃነ ጳጳሳት ፍራንቸስኮ በትላንትና ዕለት ማለትም በሚያዝያ 19 2010 ዓ.ም በትዊተር ባስተላለፉት መልእክት እንደገለጹት ራሳችንን ለእግዚአብሔር ጸጋ ክፍት የምናደርግ ከሆነን የማይቻል የሚመስሉ ነገሮችን ሳይቀር እንዲቻል ለማድረግ እንችላለን ማለታቸውን መግለጻችንም ይታወሳል። በዛሬው ዕለት ማለትም በሚያዝያ 20 2010 ዓ.ም በትዊተር ገጻቸው ላይ ባስተላለፉት መልእክት እንደገለጹት ጌታ ኢየሱስ ለኛ ፍቅር የሚሰጠን እርሱ እንደወደደን እኛም እግዚአብሔርንና ባልንጀሮቻችንን እንድንወድ ለማስቻል ነው ማለታቸውን በዝግጅታችን መግቢያ ላይ መዘገባችን ይታወሳል። ክቡራትና ክቡራን አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ዘወትር ቅዳሜ በዚህ ሰዓት ወደ እናንተ አድማጮቻችን የምናደርሰው እያገባደድ ነው በሚንገኘው ሳምንት ውስጥ በቫቲካን የተከሰቱ አበይት ክስተቶችን በተለይም ርዕሰ ሊቃነ ጳጳሳት ፍራንቸስኮን የተመለከቱ ዘገባዎችን ጠቅለል ባለመልኩ ነበር ያስተዋውስናችሁ። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን።
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።